ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከፓርቲዎቹም ሌሎችም የህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ሙሉን ካልቀረ ከነሐሴ 20 ቢሆን የሚል ምክርም ነበረ እና የአየር ጸባዩንም የባህሉንም ጉዳይ እንደገናም ደግሞ ከእኛም የዝግጅት አንጻር የበለጠ ጠቅም ይሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን፣ አወረድን። ይህንን መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ አውጥተናል።
የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለን ድምፅ ነው የሰማችሁት። የስድስተኛውን አገር አቀፍ ምርጫ የድምፅ መስጫ ቀን አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳየርመንት ይሄን በዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን አንቀጽ 20 ንዑስ ቁጥር 2 ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው።
በባህር ዳር ዩኒቨርሲቲ የመገናኛ ብዙሃን ሕግ ትምህርት መምህሩ አቶ ዮሐንስ እንየው ናቸው። አዲስ የረቀቀና የጸደቀውን የጥላቻ ንግግርን አስመልክቶ የወጣ ሕግ አስመልክቶ ከሰጡት አስተያየት የተወሰደ ነው። የዚህንም ዝርዝር ይዘናል። አድማጮች መጽሔት ይመለከተዋል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ የካቲት 6 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጆ ጊል ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና
ርዕሰ ዜና። የኢትዮጵያ የግብጽና የሱዳን ልዑካን ከታላቁ የህዳሴ ግድብ ውሃ ጋር በተያያዘ የሚያካሂዱት ድርድር እንደሚቀጥል ታወቀ። ዩናይትድ ስቴትስ አፍሪቃ ያሉትን መደበኛ ወታደሮቿን በወታደራዊ አሰልጣኞች ብቻ ለመተካት መወሰኗ ያስከተለውን ስጋት ለማርገብ እየሞከረች ነው። የዩናይትድ ስቴትስ ዋና አቃቤ ሕግ ዊሊያም ባር ፕሬዚደንት ዶናልድ ትራምፕ በሀገሪቱ የፍርድ ሚኒስቴር በሰራተኞቹና በጉዳዩ ላይ በትዊተር የሚጽፏቸው ነገሮች ስራዬን እንዳልሰራ እያደረጉኝ ነው ሲሉ አማረሩ። አሁን ዜና በዝርዝር። የኢትዮጵያ የግብጽና የሱዳን ልዑካን ከታላቁ የህዳሴ ግድብ ውሃ ጋር በተያያዘ የሚያካሂዱት ድርድር እንደሚቀጥል ታወቀ። ዋሽንግተን ውስጥ የሁለት ቀናት ስብሰባ ካካሄዱ በኋላ የሶስቱ ሀገሮች የቴክኒካዊ ህጋዊ ጉዳይ ቡድኖች ወደ መጨረሻ ውሳኔ ሊያደርስ በሚችል ሂደት ላይ መሻሻል እያሳዩ ናቸው። የመጨረሻው ስምምነት ከመፈረሙ በፊት የሀገሮቹ መሪዎች ይመለከቱታል ሲል የዩናይትድ ስቴትስ የገንዘብ ሚኒስቴር ገልጿል። ዩናይትድ ስቴትስ ከዓለም ባንክ ቴክኒካዊ እርዳታ ጋር ሆነው የመጨረሻውን ስምምነት የማዘጋጁትን ተግባር ለማስተባበር ተስማምተዋል። የመጨረሻው ስምምነት አስቀድሞ በያዝነው ወር ማብቂያ ላይ ከመጠናቀቁ በፊት በሶስቱ ሀገሮች ሚኒስትሮችና በመሪዎቹ ይታያል ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሚቀጥለው ሳምንት ኢትዮጵያን ያካተቱ የአፍሪካ ሀገሮችን እንደሚጎበኙ ተናግረዋል። ፖምፔዮ ይህን ያሉት አይሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫ ነው። የውጭ ጉዳይ ሚኒስትሩ ጀርመን ጎራ ካሉ በኋላ ኢትዮጵያን፣ ሴኔጋልን፣ አንጎላን፣ ሳውዲ አረቢያንና ኦማንን እንደሚጎበኙ ታውቋል። አኒካ ሀበርሽላግ ከዳካር ሴኔጋል የላከችውን ዘገባ ቆንጅታዬ ታቀርበዋለች።
በሳምንቱ መጨረሻ ሚኒስትር ፖምፔዮ የሚጎበኟት የምዕራብ አፍሪካ ሀገር ሴኔጋል ክልሉ በከባድ ብጥብጥ እየታመሰ ባለበት ተረጋግታ መቆየት የቻለች ሀገር ነች። ዩናይትድ ስቴትስና ሴኔጋል ንግድ፣ ፍልሰት፣ የዲሞክራሲ ግንባታን መሰረት ያደረገ የረጅም ጊዜ ግንኙነት አላቸው። የዩናይትድ ስቴትስ የመከላከያ ሚኒስቴር የአፍሪካ ስትራቴጂያዊ ጥናቶች ማዕከል ተመራማሪ ቡድን እንዳለው ጽንፈኛ እስላማዊ ቡድኖች በሳህል ግዛት የሚፈጽሙት የኃይል ጥቃት እንደ አውሮፓውያን አቆጣጠር ከ2016 ወዲህ በየዓመቱ በእጥፍ እየጨመረ ሄዷል። ሴኔጋል በዚህ መሃል ሰላሟን ጠብቃ ለመኖር ችላለች። የውጭ ጉዳይ ሚኒስትር ፖምፔዮ በጉብኝታቸው ያቺን ሀገር የአፍሪካ ተምሳሌት ብለው ያሞግሷታል ተብሎ እንደሚጠበቅ የሚኒስቴር መስሪያ ቤታቸው ባለስልጣን ገልጸዋል። ሚኒስትሩ በሴኔጋል ቆይታቸው ከንግድ መሪዎች ጋር ተገናኝተው ዩናይትድ ስቴትስ የንግድና የኢንቨስትመንት ግንኙነቷን ስለምታዳብርበት መንገድ ይወያያሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትሩ በመቀጠል በመጪው ሰኞ ኢትዮጵያ ይጓዙና በዚያ እስከ ረቡዕ ይቆያሉ። ቀጠናዊ ጸጥታን ለማጎላበት ስለሚደረገው የሁለትዮሽ ጥረትና ስለ ኢትዮጵያ የፖለቲካና የኢኮኖሚ ለውጥ አጀንዳ ጉዳይ ለመነጋገር ከጠቅላይ ሚኒስትር አብይ አህመድና ከፕሬዝደንት ሳህለወርቅ ዘውዴ ጋር ተገናኝተው እንደሚወያዩ ተዘግቧል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋርም ይነጋገራሉ። ፖምፔዮ አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ የታላቁ ህዳሴ ግድብን ድርድር ጉዳይ አንስተዋል።
ታላቁ የህዳሴን ግድብ አስመልክቶ ከኢትዮጵያውያንና ከግብፃውያን ጋር እየሰራን ነው። የገንዘብ ሚኒስትሩ ሙኒችንና ቡድናችን በዛ ላይ ሲሰሩ ቆይተዋል። ሱዳናውያን፣ ኢትዮጵያውያንና ግብፃውያንን በድርድራቸው መሻሻል እንዲያሳዩና የሚያስፈልጋቸውን የውሃ ፍሰት እንዲያገኙ ለማበረታታት ትላንት እነሱ ጋር ሄጄ ነበር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጉዟቸው ወደ መካከለኛው ምስራቅም ያመራሉ ተብሏል።
ዩናይትድ ስቴትስ አፍሪካ ያሉትን መደበኛ ወታደሮቿን በወታደራዊ አሰልጣኞች ብቻ ለመተካት መወሰኗ ያስከተለውን ስጋት ለማርገብ እየሞከረች ነው። ቁጥራቸው ብዙም ያልተቀነሰ የአሜሪካ ወታደሮች በአህጉሪቱ ይቆያሉ። በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ አዛዦች የጋራ ኃይሎችን ብቃት የማጎላበት እድል ይሰጣቸዋል ሲሉ የመከላከያ ሚኒስትር ማርክ ኤስፐር ገልጸዋል። ብራሰልስ በተካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የመከላከያ ሚኒስትሮች ስብሰባ ጎን ላይ ለጋዜጠኞች በሰጡት መግለጫ ተዋጊ ኃይሎቹን በአሰልጣኝ ለመተካት የተወሰነው የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ አዛዥ ስቲቨን ታውሰንድ ባቀረቡት ሀሳብ መሰረት ነው ብለዋል ኤስፐር። ሶማሊያ ኢኮኖሚያዊና ተቋማዊ ለውጦች ማካሄዷን ተከትሎ ለዕዳ ስረዛ ብቁ ሆናለች ሲሉ የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ሥራ አስፈጻሚ ቦርዶች ትላንት አስታወቁ። ቆንጅታዬ አጭር ዘገባ ታቀርባለች።
ሶማሊያ ያለባት የውጭ ዕዳ ወደ 5 ቢሊዮን ዶላር ገደማ ይገመታል። ከዚያ ውስጥ 1 ቢሊዮን ዶላሩ ለዩናይትድ ስቴትስ መክፈል ያለባት ዕዳ ነው። ሁለቱ ታላላቅ የገንዘብ ተቋማትም ትናንትናና ከትናንት በስቲያ ካካሄዷቸው የቦርድ ስብሰባዎች በኋላ ባወጡት መግለጫ እንዳስታወቁት ከባድ ዕዳ የተጫናቸው ድሃ አገሮች መርሃ ግብር በሚለው እቅድ ሶማሊያ ለዕዳ ቅነሳ ብቁ መሆኗን አጽድቀውላታል። በዚህ መርሃ ግብር ተጠቃሚ ለመሆን ሀገሮች የኢኮኖሚና ተቋማዊ ለውጥና የድህነት ቅነሳ እርምጃዎችን መውሰድ ይጠበቅባቸዋል። ሶማሊያ ላለፉት በርካታ ዓመታት በአይኤምኤፍ ባልደረቦች ክትትል መርሃ ግብር ስር የቆየች ሲሆን ያም ገቢዋን በማንቀሳቀስና የመንግስት ወጪ ሰነዶችን በመከታተል ረድቷታል። የአይኤምኤፍ ዋና ዲሬክተር ክሪስታሊና ጆርጂቫ ባወጡት መግለጫ ሶማሊያ ለዕዳ ስረዛ ብቁ መሆኗ ታሪክ የተመዘገበበት ወቅት ነው ብለዋል። የዓለም ባንክ ፕሬዚደንት ዴቪድ ማልፓስም በበኩላቸው ሶማሊያ ከዓለም አቀፍ የገንዘብ ተቋማት እጅግ ደሃ ለሆኑ ሀገሮች ከቀረጽ ነው የዓለም አቀፍ ልማት ማህበርም ጭምር የብድር ተጠቃሚ ለመሆን የሚያበቃ ከፍተኛ እርምጃ ነው ብለውታል። የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኬር ለዚህ ታሪካዊ ምዕራፍ በመብቃታችን እጅግ ደስተኞች ነን ብለዋል። የሶማሊያን ሕዝብም በዚህ ፈታኝ የለውጥ ወቅት ጠንክሮ በመገኘቱ አጋሮቻችንንም ለሰጡን ጠንካራ ድጋፍ እናመሰግናለን ብለዋል። የካናዳ ካልገሪ ዩኒቨርሲቲ ፕሮፌሰር ሁሴን ዋርሳሜ የዓለም ባንክና አይኤምኤፍ የወሰዱት እርምጃ ሶማሊያ ለትምህርት፣ ለጤና፣ ለመንገድና ለወደብ ልማት የምታውለው ገንዘብ በእርዳታ እና በብድር መልክ እንድታገኝ መንገዱን የሚያመቻችላት እንደሚሆን ገልጸዋል።
በመጨረሻም የዩናይትድ ስቴትስ ዋና አቃቤ ሕግ ዊሊያም ባር ፕሬዚደንት ዶናልድ ትራምፕ በሀገሪቱ የፍርድ ሚኒስቴር በሰራተኞቹና በጉዳዩ ላይ በትዊተር የሚጽፏቸው ነገሮች ስራዬን እንዳልሰራ እያደረጉኝ ነው ሲሉ አማረሩ። ይህ ምሬት የተሰማው የፕሬዚዳንቱ ጥብቅ ወዳጅ ከሆኑት ሰው መሆኑ ራሱ አስገርሟል። ባር የሚመሩት የፍርድ ሚኒስቴር የረጅም ጊዜ የትራምፕ ወዳጅ የሆኑት ተከሳሽ ሮጀር ስቶን የፍርድ ሂደት ላይ ጣልቃ ገብቶ አቃቢያን ሕግ ከጠየቁት ያነሰ የእስራት ጊዜ እንዲበየን ካደረጉ በኋላ ነው ባር ይህን ምሬት ያሰሙት። ሮጀር ስቶን ሩሲያ በዩናይትድ ስቴትስ የምርጫ ዘመቻ ወቅት ጣልቃ ገብታለች ከሚለው ክስ ጋር በተያያዘ በምክር ቤት ፊት ዋሽተዋል፣ በምስክሮች ላይ ጣልቃ ገብተዋል፣ የፍትህ ስርዓትን አሰናክለዋል የሚል ክስ ነው የቀረበባቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይሰማል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ እንለፍ። የኢትዮጵያ ምርጫ ቦርድ መጪው ሀገራዊ ምርጫ የሚካሄድበትን ቀንና የምርጫውን ውጤት ይፋ የሚደረግበትን ጊዜ ይፋ አደረገ። የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ ስድስተኛው አገር አቀፍ የምርጫ ሂደት የድምፅ መስጫ ቀን ነሐሴ 23 2012 እንዲሆን ቀጠሮ መቆረጡንም ወይንም ለዚህ ቀን መዛወሩን ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ ብሔራዊ ምርጫ ቦርድ መጪው አገራዊ ምርጫ ሰላማዊ እንዲሆን መንግስት፣ የሲቪክ ማህበራትና የፖለቲካ ፓርቲዎች በጋራ እንዲሰሩ ለማስቻል ዛሬ ቀኑን ሙሉ በተካሄደው ሁለተኛው ጉባኤ ላይ በጣም ብዙ ጉዳዮች እንደተዳሰሱ የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ለአሜሪካ ድምጽ ገልጸዋል። በተጨማሪም በዚህ ውይይት ላይ የምርጫው ድምጽ መስጫ ቀን ተብሎ ከጥቂት ሳምንታት በፊት የተገለጸው ነሐሴ 10 2012 ዓ.ም 13 ቀናት ተጨምሮበት ነሐሴ 23 እንዲደረግ መወሰኑን ተናግረዋል። በስልክ ስለ ጉዳዩ እንዲያስረዱን አጭር ቆይታ አድርገን ነበር።
በአስር የተደረገም ጊዜ የመጨረሻው አልነበረም። ያንን መሰረት አድርገን ህብረተሰቡ ጋር ነው የመጣ ነው፣ ግብአት ፍለጋ ነው እና ባለድርሻ አካላት ሁሉ በዚህ ዙሪያ ላይ ሀሳብ እንዲሰጡበት አድርገን ድርሻ አካላት ሲባል ፖለቲካ ፓርቲዎች፣ ሲቪል ሶሳይቲው፣ ሜትሮሎጂ ጉዳይ ውስጥ ገብቶ ሌላም ምን እንደዚህ ብቻ የሚመለከታቸው የመንግስት አካላትን ማማክረን ይሄ የመጨረሻው መሆኑ ነው። እንግዲህ ያኔ የመጨረሻ ሆኖ አሁን የቀየር ነው አይደለም። ያኔም ለምክክር የቀረበ የጊዜ ሰሌዳ መሆኑን በደንብ አስረድተናል። በወቅቱ
የፖለቲካ ፓርቲዎቹ የተለያዩት የተለያየ ሀሳብ ያነሱ ነበር እና በዛሬ ውይይት ላይ ተስማሙ በዚህ የጊዜ ሰሌዳ ላይ?
አይ እኛ ለህዝብ ይፋ ለማድረግ ነው መድረኩን የተጠቀምንበት እና እዚህ ጋም ያሉት ስቴክሆልደሮች ይዘውት የሚሄዱበት ሁኔታ ለማመቻቸት ነው እንጂ የመቀበልና ያለመቀበል የምክክር መድረክ በዚህ ጉዳይ ላይ አላደረግም። ስለዚህ ልዩነቶቹ እንዳሉ ትክክል ፓርቲዎች በዚህ ዙሪያ ላይ ነገም የሚሰበሰቡበት ሁኔታ እንዳለም እናውቃለን። አመቻችልን ብለው ፖለቲካ ፓርቲዎችን ጉባኤ ምርጫ ቦርድ አመቻችቷል። ይህንኑ ጉዳይ በዚህ ጊዜ ውስጥ ባይደረግ ሀገር ውስጥ ሰላምም የለም፣ ክረምትም ነው፣ ሌሎችም የተለያዩ ምክንያቶች እያነሱ የሚከራከሩት ነገር አለ። እኛ እዛ ክርክር ውስጥ መግባት አንፈልግም። ምክንያቱም እኛ በህገ መንግስቱ በምርጫ ህጉ መሰረት ምን ያህል ድረስ ሁኔታዎችን ጊዜዎችን አሸጋሽገን መፈጸም እንችላለን። ጊዜውንም ለማሸጋሸግ ማን ነው የተገደድ ነው? ያው ቅርብ ጊዜ የተቋቋመ ቦርድ ስለሆነ ነው እንጂ ተቋሙ ሪፎርም ውስጥ ባይሆን የቦርድ አባላቱ በቋሚነት የሚሰሩት አምስታችንም አዲስ ሳንሆን አራት አመት ሶስት አመት የቆየ ተቋም ቢሆን እና ሪፎርም ውስጥ ያልገባ ቢሆን ምናልባትም በተለመደው ጊዜ ገደብ ውስጥ ብግተ ሁሉ በሚደረግበት ልናደርገው የምንችል ነበር። ወደዚህም የተገፋው የዝግጅቱን እኛ ከሾምንበትና ጉዳዩን ዳር ለማድረስ መስራት ያለብንን ዝግጅቱ ከመፈጸም አንጻር
የሰዎችን አስተያየት አካተን ነው እንግዲህ ወደ 23 ያደረግነው። መጀመሪያም ክፍት ነበር ብለው ይነበርና የትኛውን የሰዎች ሐሳብ ነው ወሰዳችሁ? ምን አይነት ምክንያት ነው ተቀባይነት ያገኘው ከ10 ወደ 23 ለማድረግ?
ብዙ ነው እንግዲህ ያንዳንዱ ኤክስፐርት ነው። ለምሳሌ አሁን ያየታን ጥናትን የሚሰራውና ይሄ ፖድካስት ነው ያደርገው ትመስላ ቤት እሱንም አማክለናል። ነሐሴ 10 ይሻላል ወይስ ገፋ ብናደርግ የዚህ የውሃ የዝናቡንም ነገር ሊቀንስ የሚችል? በሌላ በኩል ደግሞ ፖለቲካ ፓርቲዎቹም ሌሎችም የህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ከነሐሴ 20 በኋላ ቢሆን የሚል ምክር መሆኑ ካልቀረ ከነሐሴ 20 ቢሆን የሚል ምክርም ነበረ እና የአየር ጸባዩንም የባህሉንም ጉዳይ እንደገናም ደግሞ ከእኛም የዝግጅት አንጻር የበለጠ ጠቅም ይሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን፣ አወረድን። ይህንን መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ አውጥተናል።
አቶ ብሸት አያይዘው ምርጫውን በተመለከተ የተሰናዳውን አጠቃላይ የጊዜ ሰሌዳ ይፋ ማድረጋቸውን ይህም በ ቦርዱ የፌስቡክ ገጽ ላይ በይፋ መቀመጡን ገልጸው በፓርቲዎች በኩል ግን አሁንም ውይይት እያደረጉ መሆኑን አመልክተዋል። በነገው ዕለትም የፓርቲ አመራሮቹ በቦርዱ ጽህፈት ቤት በጋራ ውይይት እንዳላቸው ተቆመዋል።
ይሁንን ለዘገባው አመሰግናለሁ። አድማጮች፣ ወደ መጽሔቱ ዝርዝሮች እንዘልቃለን። የኦሮሞ ነጻነት ግንባር ኦነግ ዛሬ አዲስ አበባ በሚገኘው ጽህፈት ቤቱ በወቅታዊ ጉዳይ ላይ ለብዙሃን መገናኛ መግለጫ ሰጥቷል። በተለያዩ የኦሮሚያ ክልል ከተሞችና ዞኖች በተለይም በኦሮሚያ ዞን ልዩ ዞን በሰበታ፣ አዋስ፣ ለገጣፎ፣ ቡራዩና ሌሎች 26 ከተሞችና በ7 ዞኖች ውስጥ ያሉ ድርጅቱ ያሰለጠናቸውና በትክክልም አባሎቼ ናቸው ያላቸው 350 ሰዎች ታስረውብኛል ይላል። ፀሐይ ዳምጠው ተከታትለዋለች።
የኦሮሞ ነጻነት ግንባር ኦኔክ ትጥቁን ፈቶ በሰላም ለመታገል ወደ ኢትዮጵያ ከገባ 1 ዓመት ከ5 ወር ሲሆን ለ2012 ሀገራዊ ምርጫ ለመወዳደር ከምርጫ ቦርድ እውቅና አግኝቶ ለምርጫ ዝግጅት ከጀመረ ገና 3 ወር መሆኑ ተገልጿል። ድርጅቱ ለሰላማዊ ትግል ከሀገሪቱ መንግስት ጋር ተነጋግሮ በስምምነት ወደ ሀገር መመለሱን የጠቀሱት የኦኔክ ስራ አስፈጻሚ አባል እንዲሁም የባህልና ማስታወቂያ ኃላፊ አቶ ሚካኤል ቦራን መንግስት ቃሉን አጥፏል ብሏል። ግንባሩ አባሎቼ እና ደጋፊዎቼ በጅምላ እየታሰሩብኝ ነው ሲል ለብዙሃን መገናኛ ገልጿል። እስሩ እየተፈጸመ ያለው በኦሮሚያ ፖሊስ እንደሆነም የግንባሩ የፖለቲካ መኮንንና የወጣቶች ጉዳይ ኃላፊ አቶ ለሚቤኛ አስረድቷል።
በዚህ 1 ዓመት ከ5 ወር ውስጥ የተለያዩ በተለይ ደግሞ ኦሮሚያ ውስጥ ችግሮችን አሳልፈናል። በቅርብ ጊዜ ደግሞ ኦሮሚያ ውስጥ የከፋ ችግሮች ይስተዋላሉ። ከዚህ ውስጥ አንደኛው የጅምላ እስር ነው። ሁለተኛ ንጹሃን ዜጎችን በግፍ የመግደል፣ ሶስተኛ ህዝብን ነጥሎ የኮሚኒኬሽን የኢንተርኔትና የስልክ አገልግሎት ማቋረጥ፣ ተማሪዎችን ያለ ወንጀላቸው ከትምህርት ገበታቸው ማባረርና ኮማንድ ፖስት የተለያዩ የሀገራችን ክፍሎችን በኮማንድ ፖስት ስር የማስተዳደር ሁኔታ በስፋት እየታየ ይገኛል።
ኦነግ አባሎች የታሰሩብኝ ባለ ጉዳይ ላይ የኦሮሚያ መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩ መልስ ሰጥቷል።
እንደሚታወቀው በሀገራችን የተፎካካሪ ፖለቲካ ፓርቲዎችና የተለየ አቋም ያላቸው አመለካከት ያላቸው የህብረተሰብ ክፍሎች በሀገራችን ውስጥ በነጻነት መንቀሳቀስ እንዲችሉና የእርቅና የአንድነት የሰላም ጥሪ ተደርጎላቸው በተለየ መልክ የራሳቸው ሀሳብ ያላቸው ፓርቲዎችና ግለሰቦች ወደ ሀገራቸው ተመልሰው መንቀሳቀስ እንዲችሉ መንግስት ከፈቀደ በኋላ የተለየ አመለካከት አላቸው በሚል መነሻና የተፎካካሪ ፓርቲ አባላትና ደጋፊዎች ናቸው በሚል በሀገራችን የሚንቀሳቀስ ፓርቲ በፓርቲ ደረጃና በአባላቸው ላይ ተፎካካሪ ፓርቲ አባላት በመሆናቸውና ደጋፊ በመሆናቸው የሚወሰድ የህግ እርምጃ የለም፣ ህጋዊ እርምጃ የለም። ወንጀል ተጠርጥረው እና በተጠረጠሩበት ወንጀል ደግሞ ፖሊስ ሊያጣራ በቁጥጥር ስር የዋሉ ሰዎች ሊኖሩ ይችላሉ።
እስከ ዛሬዋ ዕለት ድረስ በኦሮሚያ ክልል 7 ዞኖች እና 26 ከተሞች 50 አባሎቹ ደጋፊዎቹና ሌሎች ወጣቶች መታሰራቸውን በመግለጫው አክሏል። ከነዚህ ውስጥ የ174ቱ ስም ደርሶኛል ሲልም ዘርዝሯቸዋል። የምዕራብና ደቡብ ኦሮሚያ አካባቢዎች ህጋዊ መሰረት በሌለውና የቀን ገደብ ባልተቀመጠለት ኮማንድ ፖስት እየተዳደሩ ይገኛሉ ያሉት አቶ ለሚ የአካባቢዎቹ በኮማንድ ፖስት መተዳደር ነዋሪዎቹን ለግድያ፣ ዝርፊያ፣ አስገድዶ መድፈርና ሌሎች ወንጀሎች አጋጥሟቸዋል ሲል ተናግሯል።
በዚህ ኮማንድ ፖስት ስር የሚደረገው እስራት፣ ግድያ፣ አስገድዶ መድፈር፣ ዝርፊያ፣ ህዝቦችን ማፈናቀል፣ ንብረት ማውደምና የተለያዩ ወንጀሎች እየደረሱ ይገኛሉ። የኮማንድ ፖስት ችግር በተጨማሪ በቅርብ ጊዜ ደግሞ በጅምላ እስር በአዲስ መልክ ተጀምሯል።
በዚህ ጉዳይ ላይ የኦሮሚያ ቃል አቀባይ አቶ ጌታቸው ባልቻ መልስ ሰጥቷል።
በሀገራችን በአንዳንድ አካባቢዎች በተፈጠረው የጸጥታ ችግር መንግስት የጸጥታን የማስከበር ስራና የህግ በላይነትን የማስከበር ስራ እንደሚሰራ ባለፈውም ሳምንት ግልጽ የሆነ መግለጫ ተሰጥቷል። ከዚህ ወደዚህ የተሰማራው የጸጥታ ኃይል ምን አይነት ጥንቃቄ ሊያደርግ እንደሚገባ እና በምን አይነት ክትትል ውስጥ እንዳለ በአጠቃላይ መረጃ ለመስጠት ሞክረናል። አሁን ባለን መረጃ ችግሮቹ መኖራቸውን በእርግጠ ግንኙነት መናገር ይቻላል። አሁን የሚጎዱ ሰዎች ሊኖሩ ይችላሉ፣ ሲቪል ሊጎዱ ይችላሉ። በመንግስትም ይሁን በሌላ በሸመቀው ኃይል ችግር ሊከሰት ይችላል። ይህንን አጣርቶ ግልጽ የሆነ የት ነው እርምጃ የተወሰደው፣ ማን ላይ ነው የተወሰደው፣ ማን የወሰደው የሚለው ነገር ተጣርቶ በእጃችን ሲገባ ብንናገር ጥሩ ይሆናል ብዬ ነው የሚገምተው። በመንግስትም አካል ይሁን በሌላ አካል የተፈጠረ ችግር ካለ እርምጃ የሚወሰድበት ሁኔታ ይኖራል ብዬ እጠብቃለሁ።
በምዕራብና ቄለም ወለጋ አካባቢዎች የስልክና የኢንተርኔት አገልግሎት ከተቋረጠ ከአንድ ወር ተኩል በላይ እንደሆነ የግንባሩ ባለስልጣናት በመግለጫው ላይ ተናግረዋል። በሀገሪቱ አጠቃላይ ምርጫ ለማድረግ ዝግጅት እየተካሄደ ባለበት በአሁኑ ወቅት የነገሮቹ መክፋት አሳስቦኛል ስልም ኦነግ በመግለጫው ጠቅሷል። በመግለጫው ላይ የመፍትሄ አቅጣጫ ተብሎ ጠውን ድርጅታቸው ያስቀመጠውን የኦነግ የፖለቲካ መኮንን አቶ ለሚ ተናግረዋል። መንግስት ለችግሩ አስቸኳይ መፍትሄ እንዲሰጥ፣ የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ በኦሮሚያ የተለያዩ አካባቢዎች እየተፈጸመ ያለው የመብት ጥሰቶችን አጣርቶ መረጃ ለህዝብ ይፋ እንዲያደርግ ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ እናመሰግናለሁ። አድማጮች፣ አሁን ከአዲስ አበባ ወደ መካከለኛው ምስራቅ ነው የምንሄደው። በተከታዩ መጽሔት ዝግጅት ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶችና አካባቢዎች የሚኖሩ ኢትዮጵያውያንን አግኝተው አወያይተዋል። በዛሬው ዕለት በዱባይ ሸባብ አሊ ስቴዲየም በነበረ በሺዎች የሚቆጠሩ ኢትዮጵያውያን መታደማቸው በተገለጸው ዝግጅት ላይ ጠቅላይ ሚኒስትሩ በቀጠናው የሚኖሩ ኢትዮጵያውያንን ሕይወት የሚደግፉ ለውጦች እንዲኖሩ ከባለስልጣናት ጋር ስለመምከራቸው መናገራቸውም ታውቋል። ሀብታሙ ስዩም ጠቅላይ ሚኒስትሩ በታደሙባቸው ዝግጅቶች ላይ ተሳታፊ ከነበሩ ኢትዮጵያውያን ጋር አጭር ቆይታ አድርጎ ተከታዩን አሰናድቷል።
ላለፉት 20 ዓመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡዳቢ ታውቃላችሁ። አቡዳቢ ብቻ አይደለም፣ ሻርጃም ዱባይም ችግር አለ እና ከሼክ መሐመድ ጋር በነበረ ንግግር አፍታ አልወሰደባቸውም። በነገራችን ላይ ተፈቅዶላቸዋል ቦታው።
የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው 300 እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት የአንደኛውን ምልከታ ወደኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው ምስራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ የኖረችው አስቴር ዘላለም በዚያው ነበረች። ከአቡዳቢ 170 ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶቡስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልደ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች።
በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ፣ የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት እንደሌለን አገር እንደሌለን ነው ብዙ ነገር የሚያልፍብን የነበረው። አሁን ግን አንድ የሀገር መሪ ይህንን ነገር ትኩረት ሰጥቶ ህዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት ስቴዲየም አዘጋጅቶ የተሰጠው ክብር ራሱ ለዚህ ለዚህ ሀገር ነዋሪ ሌላ ምዕራፍ ተስፋ፣ በዛው ላይ ደግሞ ሰላም፣ በዛው ላይ ደግሞ በሰብአዊነት መኖር እንድንችል ሆነናል ብዬ ነው አስባው። ለኔ
አቶ ተክለ መድህን አበራ በሸባብ አሊ ስታዲየም በነበረው ዝግጅት ሚኒስትሩ በተባበሩት አረብ ኤምሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈናል ባይ ናቸው።
11 ሰዓት የዚህ ሀገር አቆጣጠር ጀምሮ ገብቶ ነበረ ወደ አዳራሹ ወደ ስቴዲየሙ። በተለያዩ ቦታ የኢትዮጵያን ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች የተዘፈኑ ነበረ። እዚህ ሰው ተደስቶ ነበር። አንድ የሚያደርግ ነገር፣ ለህዝቡ የሚያነቃቃ ነገር፣ ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግር ውስጥ ለብዙዎቻችን ተስፋ የሰጠን በዚህ ሀገር በተለይ አቡዳቢ የምትባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ ወይም ደግሞ የእምሬቷ አሚር ጋር ከሼክ መሐመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አመሰሩን። ይህ በህዝቡ ዘንድ የነበረው ደስታና ፈንጠዝያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ እዚህ ሀገር ላይ ልንጥልባቸው የሚገባ እንዳያየን ነው። በጣም ተደስተናል። ህዝቡም በጣም ደስተኛ ነው። እያንዳንዳችን ከሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምሳ ጊዜም ነበረን። እንዲሁ ደግሞ አሁን ወደ ቤታችን ስንመለስ በየመኪኖቻችን ላይ እያንዳንዳችን ስናክ ተዘጋጅቶልን በብዙ በኩል ደግፈውን ነው ያሳለፍ ነው።
በተባበሩት አረብ ኤምሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም።
ውይይቱ ድባብ የጠበቅኩት አይነት ነገር ሆኖ አላገኘሁትም። እኔ የጠበቅኩት አገራዊ ጉዳዮች ይነሱበታል፣ እንወያያለን፣ እዚህ ያለው አረብ ሀገር የሚኖረው ህዝብም ችግሮቹን ያነሳል፣ ከዛም አልፎ አሁን ሁላችንም የምታሳስበን አገራችን ላይ ያለው ነገር እውነት የሆኑ ነገሮችን ይነግሩናል፣ እኛም እዛ ያሉትን ስጋቶች እንነጋገራለን የሚል ግምት ነበረኝ።
ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ እድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል።
በተለይ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ፣ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይሄንን ነገር ማስተካከል ቢችሉ። ብዙ እህቶቻችን ክፍያ መጠናቸው በጣም ትንሽ እንደሆነ እናውቃለን። የስራ መብታቸውም ከሀገሪቱ እንትን ጋር የተገናዘበ እንዳልሆነ እናውቃለን። እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጪ እንደ ኢትዮጵያ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል እዚህ ይኖር እንጂ አገር ቤት የሚሆነው ነገር በየደቂቃው ስለሚያሳስበው ስለ አገር ቤቱ የተሻለ ነገር መነጋገር ነበረብን ብዬ አምናለሁ።
ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ፣ አሳሳቢ የሆኑ የሀገርና የሕዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። ይህንና ተያያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ሥራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከመቶ ሺህ እንደሚልቅ ይገምታሉ። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር የግንባታ ኢንዱስትሪ ፕሮጀክቶች የጥራትና የዲዛይን ችግሮች ስላሉባቸውና ከ200 እስከ 300 እጅ የሚደርስ ተጨማሪ ወጪ ስለሚያስወጡ አገሪቱ ከፍተኛ ሀብት አጣለች ሲል አዲስ የተቋቋመው የፌዴራል ግንባታ ስራዎች ቁጥጥር ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ባለፉት 6 ወራት ውስጥ ብቻ ያለ አግባብ ሊጠፋ ነበር ያለውን የ34 ሚሊዮን ብር ከብክነት ማዳኑንም ገልጧል። የግንባታ ስራዎችን መቆጣጠር የሚያስችል ወጥና የተደራጀ ሕግ ማዕቀፍና ተወዳዳሪነት እንዲሁም አቅም ያለው ስራ ተቋራጭ አለመኖር ተግዳሮት ወይም ፈተና መሆኑንም የባለስልጣኑ ምክትል ዋና ዲሬክተር አቶ ማተቤ አዲስ ተናግረዋል። አገር አቀፍ የግንባታ ስራዎች ቁጥጥር ባለስልጣን ከክልሎችና ከከተማ አስተዳደሮች ጋር የሚያደርገው የመጀመሪያ ምክክር መድረክ ከሐዋሳ ከተማ እየተካሄደ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
በእንግሊዝኛ ቃል የኮንስትራክሽን ስራዎች ቁጥጥር ባለስልጣን የተባለ የሚጠራው የፌዴራል ግንባታ ስራዎች ቁጥጥር ባለስልጣን በዘርፉ ያለውን ሰፊ ችግሮችን ለመቅረፍ ታስቦ ከለውጥ በኋላ በአዲስ የመንግስት አደረጃጀት በአዋጅ ቁጥር 1097/2011 ዓ.ም የተቋቋመ ተቋም ሲሆን ከተቋቋመ አንድ ዓመት ሞልቶታል ነው የተባለው። ስራውን ከጀመረ ደግሞ 6 ወራት ያስቆጠረው ባለስልጣኑ በእነዚህ ወራት ውስጥ ያከናወናቸውን ተግባራት የባለስልጣኑ ምክትል ዋና ዲሬክተር አቶ ማቴቢ አዲስ ተናግሯል።
ትላልቅ ስራዎች ሰርተናል ብለን መናገር ባያስፈልግም ቁጥጥር ስራውን ለመስራት መሰረታዊ የሆኑ የሬጉላቶሪ ትሎቹ ላይ ትኩረት አድርገን ለመስራት ሞክረናል። ህጎችን የማስተካከል ኮንስትራክሽን ኢንዱስትሪ ውስጥ ምን ህግ አለ ምን የለም የሚለውን የመለየት ስራ ሰርተናል። በተጨማሪም በተወሰኑ ፕሮጀክቶች ላይ ወደ 11 የሚሆኑ የፌዴራል መንገድ ፕሮጀክቶች፣ ወደ 15 አካባቢ የሚሆኑ የፌዴራል ህንፃ ፕሮጀክቶች፣ ወደ 34 የሚሆኑ የፌዴራል ፕሮጀክቶች ዲዛይኖቹን ሪቪው የማድረግ ስራ ሰርተናል። ከዲዛይን ጋር ተያይዞ፣ ከጨረታ ሰነድ ዝግጅት ጋር ተያይዞ፣ ከውድድር ጋር ተያይዞ ችግሮች አሉ። ስለዚህ በአብዛኛው ኮንስትራክሽን ላይ የምናያቸው የፕሮጀክቶቹ መዘግየት፣ የዋጋ መናር፣ አጠቃላይ ከጥራት ጋር ተያይዞ ያሉ ችግሮች የሚነሱት መነሻቸው በቅድመ ኮንስትራክሽን ጊዜ ያልሰራናቸው ስራዎች ናቸው እና የግዢ አዋጁ ላይም መስተካከል የሚገባቸው ነገሮች አሉ። ወደ 34 ሚሊየን ከጨረታ ማስያዣ መዘግየት ማነው ኤክስፓየር ማድረግ ጋር ተያይዞ ያን ያህል ማዳን ወደሚለው ከወሰኑ ወደ 34 ሚሊየን አካባቢ ኤክስፓየር ያደረጉ ጋራንቲዎቹ ለማስተካከል የቻልንበት ሁኔታ አለ። ግን ከሱ ባሻገር ትልቁ ነገር ምንድነው? አመለካከቱ ጋር ብዙ ስራ ሰርተናል። የቆሙ ፕሮጀክቶች ደግሞ እንዲንቀሳቀሱ ማድረግ።
የግንባታ ኢንዱስትሪው ባለፉት 27 ዓመታት በዘርፉና በአገሪቱ ምጣኔ ሀብት ውስጥ የነበረው ድርሻ ከፍተኛ ሲሆን፣ በአንጻሩ ደግሞ ውስብስብ ሙስና የሚሰራበትና የህዝብ ሀብት የሚወድምበት ዘርፍ ነው። አቶ ማተቤም ይህንን ለመቀነስ መስራት ያስፈልጋል ብሏል።
እያንዳንዱ ፕሮጀክት እንግዲህ ጤናማነቱ የሚለካው አንዱ በኮስት ነው። ስለዚህ ጤናማ ተወዳዳሪ ከሌለ ኮስት እያደረግክ ነው ማለት ነው። ጤናማ ተወዳዳሪ አልገባም ማለት በመንግስት ኮስት ነው ማለት ነው። ወይ በጥራት ላይ ነው የሚመጣው። ጥራት አበላሽቼ ገንዘብ ወስዳለሁ ወይም ከጊዜ ነው በጣም ድሌ አድርጌ ፕሮጀክቱን ገብቼ እሰራለሁ የሚል ነው። ሁለቱም ኮስት አላቸው፣ ኳሊቲም ታይም። ስለዚህ ኢምፕሊኬሽኑ ትልቅ ነው። እንደ ሀገር ስናየው ጥናቶች የሚያሳዩት እያንዳንዱ ፕሮጀክት መጀመሪያ ከታለመለት ኮስት አንጻር 2-3 እጥፍ ነው የሚያልቀው፣ ከ200-300% ነው። ስለዚህ እያንዳንዱ ፕሮጀክት ላይ 200-300% ጨመረ ማለት 2 እጥፍና 1 እጥፍ ከታሰበው ኮስት በላይ ይሄዳል። በእሱ ካልኩሌት ብታደርገው ብዙ አማውንት ኦፍ መኒ ሀገሪቱ ሉዝ ታደርጋለች በእያንዳንዱ ፕሮጀክት ላይ።
በሀገሪቱ መጣ ከሚባለው ለውጥ በኋላ የግንባታው ኢንዱስትሪ መቀዛቀዝና ከገበያው የሚወጡ ተቋራጮችን በተመለከተ ለሚቀርበው ክስም አቶ ማተቤም የጸጥታ መታወክና የቁጥጥር ስርዓት አለመኖርን እንደ ምክንያት አቅርበዋል።
እንደ ሀገር ስንወስድ አሁን ወደ 60% የሚሆነው የካፒታል በጀት ኮንስትራክሽን ሴክተሩ ላይ ነው የሚመደበው። ስለዚህ ብዙ ገንዘብ አለበት አካባቢ ብዙ ችግር ሊኖር እንደሚችል ይታወቃል። አንድ ሁለተኛው ኮንስትራክሽን ኢንዱስትሪ የትም ሀገር ቢሆን ኮራፕሽን ነጻ ሊሆን አይችልም። ልትቀንሰው ትችላለህ። ከዚህ አኳያ የሚታየውም እንደ ሀገርም የሚታየው እሱ የተለየ ነገር አይደለም። እሱ ግን መቀነስ አለበት ችግር ስለሆነ ኮራፕሽን ባይጠፋም መቀነስ ግን አለብን። አሰራሮች ያስፈልጋሉ፣ ሰው ያስፈልጋል። በዚህ 2 ዓመት የተቀዛቀዘበት አጠቃላይ ፖለቲካል ሁኔታ ሆነ የሀገራችን የፖለቲካ ሁኔታ አገሪቱ ላይ ያለ ሴኩሪቲ ሁኔታ አብሮ ፕሮጀክቶችን የመቀዝቀዝ ነገር አለ። ኮንትራክተሩ እንደ ልብ አንቀሳቅሶ ማቴሪያል መስራት አይችልም። ከውጭ ወደ ሀገር ውስጥ የሚገቡ ነገሮች ችግር አለ በየመንገዱ ላይ እንደምታየው በየክልሉ። ስለዚህ የሰላም ሁኔታ ኮንስትራክሽን ላይ ኢምፓክት አለ።
የሚገነቡ የመንግስት ትልልቅ ፕሮጀክቶች ከጨረታው ጀምሮ የህዝብ ሀብት ይጭበረበራል ነው ያሉት። ለአብነት በውይይቱ ላይ በጽሁፍ ባቀረቡት ሰነድ በአንድ ፕሮጀክት አላስፈላጊ ነው ባሉት ተደጋጋሚ የዲዛይን ለውጥ በግንባታ ብሬት ብቻ እስከ 41 ሚሊዮን ብር ይመዘበራል ብሏል። ባለፉት 6 ወራት ባለስልጣኑ ቁጥጥር ባደረገባቸው ፕሮጀክቶች በአማካሪ ድርጅቶች በኩል የዲዛይን ጨረታ ሰነዶችን በጥራት አለማዘጋጀት፣ የጥራት ማረጋገጫ ስራዎችን ወቅቱን ጠብቆ አለመፈጸምና አላስፈላጊም የዲዛይን ለውጥ የማድረግ ችግሮች ታይቶባቸዋል። በአሰሪዎች ቅድመ ክፍያዎችን ያለ ዋስትና መክፈል፣ በተቋራጮች ለሚቀርቡ ጥያቄዎች መልስ አለመስጠትና በስራ ተቋራጮች ደግሞ ትክክለኛ ዋጋ ያለማቅረብ፣ በጀት አዘዋውሮ መጠቀምና ምርታማነትን ታሳቢ አለማድረግ የታዩ ጉድለቶች መሆናቸው ተገልጧል። አቶ ማተቤ በግንባታው ኢንዱስትሪ የሚሰሩ ሰራተኞች ደህንነትም የተረሳ ጉዳይ መሆኑን ተናግሯል። ባለስልጣኑ ተቋቋመው አገራዊ የግንባታ ፍላጎቶችን ማሟላት፣ የተቋማትን ስራ አፈጻጸም መገምገም፣ የግንባታ ሰራተኞችን ደህንነትና ጤንነት ማስጠበቅና የግንባታ ግብዓት ጥራት መቆጣጠር የተሰኙ 4 ዓላማዎችን ለማሳካት ሲሆን የግንባታ ስራዎችን መቆጣጠር የሚያስችል ወጥና የተደራጀ የህግ ማዕቀፍ እንዲሁም ተወዳዳሪና አቋም ያለው ስራ ተቋራጭ አለመኖር ተግዳሮት እንደሆነበትም የባለስልጣኑ ምክትል ዲሬክተር አቶ ማተቤ ተናግሯል። ሀገር አቀፍ የግንባታ ስራዎች ቁጥጥር ባለስልጣን ከክልሎችና ከከተማ አስተዳደሮች ጋር የሚያደርገው የመጀመሪያው የምክክር መድረክ በሐዋሳ ከተማ የተካሄደ ሲሆን ተሳታፊዎች የባለስልጣኑ ጅምር ስራ እስከ ታችኛው መዋቅር እንዲወርድ ጠይቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች፣ አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:35 መሆኑን ያመለክታል። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። እዚህ ግድም ታዲያ ከዘገባዎቹ ጥቂት ፋታ ወስደን ቫለንታይን የፍቅር ቀን ዓመታዊው የፍቅር ቀን ባህላዊ ወግ ፍቅረኞች እቅፍ አበባና ጣፋጭ ቸኮሌቶችን ጣፋጮችን ጨምሮ ፍቅርን ለመግለጽ ስጦታዎች የሚበረከትበት ቀን ነው። በቤት ውስጥም ወትሮውን ምግብ የማብሰል ችሎታ ወይም ልማድ የሌላቸው አፍቃሪዎች ባሎች ፍቅራቸውን ስለመግለጽ ግሩም ቅርስ ለማሰናዳት ጉድ ጉድ የሚሉበት ቀን ጭምር ነው። ዛሬ ዕለቱ ቫለንታይን የፍቅር ቀን ነው። ዘመንኛው ወግ ከሐሳቡም ሆነ ከምክንያቱ የሚጣላ አይኖርም። መነሻውን የምዕራቡን ዓለም ባህል ያደረገው ቫለንታይን ቀን ወደ አገራችንም ሰተት ብሎ ከገባና ደመቅ ብሎ እንዲያውም በአንዳንዶች አይን ገነን ብሎ መዘውተር ከጀመረ ሰነባብቷል። የአከባበሩ ሥነ ሥርዓትና የገበያዎች ተጽዕኖ የተለየ ቅኝት ሳይዘነጋ ነው። ታዲያ ለሁሉም የፍቅር ቀን መዘከሩን ማን ይቃወማል? እውነተኛው የፍቅር መንገድ በአንዲት በተመረጠች ቀን ብቻ መሆኑ እንጂ የሚሉ ወጋቾች ግን አላጣም። ሁሉም መልካም የፍቅር ቀን ለምታዘወትሩና ለምታከብሩት ሁሉ ዜማው ይቀጥላል። ቫለንታይን በብሪክማን እና ማይክ ብራይድ ቫለንታይን ነበር አድማጮች የሰማችሁት። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን እንዘልቃለን። ለዚህ ክፍል ቀዳሚ የሆነው ቅንብር የንግግር ነጻነት መብት ኃላፊነትና ግዴታ እንዲሁም ፈተናዎቹን ይዳስሳል። አዲሱ የጥላቻ ንግግርና ሐሰተኛ መረጃዎችን ስርጭት መከላከያና መቆጣጠሪያ አዋጅ ከዚህ ቀደም በተለያዩ የሕግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹም አስተያየቶች ተካተቱበት እንደጸደቀ በዚህ በሕዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የሕግ ባለሙያዎች ገለጡ። ይህም ሆነ ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ሕጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚ አካላት ተገቢው ስልጠና ሊሰጥ ይገባል የሚላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች በበኩሉ መንግስት የጥላቻ ንግግሮችና ሐሰተኛ መረጃዎች ስርጭትን ለመቆጣጠርና ለመከላከል ቅጣት አልባ የሆኑ ስልቶችን ሊከተል ይገባል ሲል ምክረ ሐሳብ አቅርቧል። ለዝርዝሩ ጽዮን ግርማ።
አቶ ዮሐንስ ኔው በባህር ዳር ዩኒቨርሲቲ የመገናኛ ብዙሃን ሕግ መምህር ናቸው። በተጨማሪም ከዚህ ቀደም የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄዱባቸው መድረኮች ላይ መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦችን ሲያነሱና አማራጭ ሀሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ስታነሷቸው የነበሩት ሀሳቦች ተካተቱ ወይ ስንል ጠይቀናቸው ነበር።
በአብዛኛው እኛ የሰጠናቸውን አስተያየቶች እና ትችቶች ለማካተት ሞክሯል። አዲሱ አዋጅ እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት ከአሁን ቀደም የነበረው ረቂቅ። ለምሳሌ ጥላቻ፣ እንዲሁም መድሎና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይህም እንግዲህ የእነዚህም ይዘት ወይንም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት ሌላው ደግሞ የጥላቻ ንግግር ማለት ሆን ተብሎ የሚፈጸም ወንጀል መሆኑን እንግዲህ ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳየርመንት ይሄም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ 20(2) ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው።
ምንም እንኳን አብዛኞቹ ሀሳቦች ቢካተቱም አሁንም ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው ይናገራሉ።
ምሳሌ ጥላቻ የሚለውን ወይም ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ከአሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው አዋጁ እንደ ክፍተት ከአሁን ቀደም ስናነሳበት የነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ። ይህም ብዙ ህዝብን ለመድረስ በተለያየ ሚዲያ በመጠቀም ብዙን ህዝብ ማግኘት፣ ይህም በሶሻል ሚዲያ ላይክ ወይንም ታግ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት የሚለው ቃል በዓለም አቀፍ የሰብአዊ መብት ህግ እንደዚህ አይነት አረዳድ የለም። አድቮኬሲ ወይንም መወትወት የሚለው ቃል ነው ያለ። ስለዚህ እነዚህ አይነት ስጋቶች አሉን። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ከአሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግግር ወይንም የሀሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በ24 ሰዓት የሚል አስተያየት ሰጠን ነበር። ከአሁን ቀደም የጀርመን ተሞክሮም የሌሎች ሀገሮች በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎን ሊወሰድ ይችላል። ሌላው በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልክተኛ ዴቪድ ኬይ የሰጣቸውን አስተያየት ካተቱም፣ ለምሳሌ የራባት መሪ ቅድም የተከተለ አይደለም። ይሄ ምንድን ነው? ወደ 6 የሚደርሱ ቅድመ ሁኔታዎች አሉ ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው እነዚህን 6 ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት ተንኳሽ ነው ወይ ቆስቋሽ ነው ወይ፣ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪው ማንነት፣ ንግግሩ ግጭት ሊያስከትል ይችላል ወይ የሚሉ ወደ 6 የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላውቅም፣ ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከ5000 በላይ ተከታይ የሚለው ነው እና የቅጣት መጠኑ ትንሽ ሁለቱንም ስራትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው፣ እስከ 100,000 የሚል። ይህም በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል፣ ወይም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው።
በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ሕጉ እንዲቀር ካልሆነም እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የሕግ ባለሙያው አቶ አማሃ መኮንን አስተያየታቸውን እንዲሰጡን ጠይቀናቸው ነበር።
መንግስት ያው የተሻለ አቅም አለው፣ ህጉ ከሚያስከትል ከሚችለው ችግር ይልቅ ሊፈት የሚችለው ጥቅም ያመዝናል ብሎ ህጉ ወጥቷል። እንዳየነው እውነት ለመናገር ምንም እንኳን በዋናነት የሚያሳስበንን ይሄ ህግ ላልተገባ አላማ ሊውል ይችላል፣ የመናገር ነጻነትንም ሊገድብ ይችላል የሚለው ስጋታችንን ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳናቸውን ኮንሰርኖች አብዛኞቹን አካቶ ነው ያገኘነው። ለምሳሌ መድሎ ምንድን ነው ለሚለው እኛ ያስቀመጥነውን ትርጓሜ በብሔር፣ በቋንቋ፣ በአካል ጉዳተኝነት፣ በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረቂቅ ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ሕግ ሊከስ ከሆነ አቃቤ ሕግ የማስረጃ ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣል የሀገርን ሰላም ችግር ውስጥ ለመክተትና ጥላቻን ለማስተራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። እና አብዛኛዎቹ የሚባሉት በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማድረግ አንጻር ብዙ ማሻሻያዎች ተደርገውበታል።
በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን ሲቃወም የቆየው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ከቅጣት በመለስ ያለ እርምጃ እንዲወስድበት መክሯል። የድርጅቱ የአፍሪካ ጉዳዮች ከፍተኛ ተመራማሪ ላቴሺያ ባይደርን ጠቅሶ ድርጅቱ በትላንትናው ዕለት ባወጣው አጭር መግለጫ የኢትዮጵያ መንግስት በአሁን ወቅት ያለበትን ጫና እንደሚረዳ በመግለጽ ነገር ግን እንዲህ ያሉ ህጎች የመናገር ነጻነትን ሊያፍኑ ስለሚችሉ ከቅጣት በመለስ ሁኔታዎችን ለማስተካከል እንዲጥር ምክረ ሐሳብ ለግሰዋል። በሌላ በኩል የህግ ባለሙያዎቹ አሁንም የስጋት ምንጭ ናቸው ያሏቸውን አንቀጾች በመጥቀስ እነዚህ በሚተረጉሙበት ጊዜ ለፖለቲካ ዓላማ እንዳይውልና መጠቀሚያ እንዳይሆን ለአቃቢ ህግያንና ለዳኞች ተገቢው ስልጠና ሊሰጥ ይገባል ሲሉ ምክረ ሐሳብ ለግሰዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። ወደ ተከታዩም ዝርዝር እንሄዳለን። የበረሃ አንበጣ መንጋ ወደ ምዕራብ ኦሮሚያ መዛመቱን የኦሮሚያ ክልል ግብርናና ተፈጥሮ ሀብት ቢሮ አስታወቀ። የቢሮው የእጽዋት ጥበቃ መምሪያ ዲሬክተር አቶ ደጀኔ ሄርፓ የአንበጣ መንጋ እስካሁን በክልሉ ከሚገኙ 21 ዞኖች መካከል በ17ቱ መታየቱን ገልጠው በሰብል ላይ ያደረሰውን ጉዳት መጠን ለማወቅም ጥናት እየተካሄደ ነው ብለዋል። ናኮር መልካ ዝርዝሩን ይዟል።
የምዕራብ ሸዋ ዞን ግብርናና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ ከበደ ደበሎ የበረሃ አንበጣ መንጋ በዞናቸው መታየቱን ተናግረዋል። አቶ ከበደ እንደሚሉት ይህ የአንበጣ መንጋ ከሁለት ሳምንት ወዲህ ነው በአራት ወረዳዎች የታየው። በመስኖ በሚለሙ ሰብሎች ላይ ጉዳት እንዳያደርስ በባህላዊ ዘዴና በመድኃኒት ርጭት ለመከላከል እየሰራን ነው ብለዋል ኃላፊው።
ሁለት የአንበጣ መንጋዎች መጀመሪያ የገቡት ከሳምንት በፊት ሶስት ወረዳ ላይ ነው ያረፉት። አሁን ባለው አራት ወረዳ ላይ ነው ያለው፣ ባኮ፣ ኢሉገላን፣ ከፊል አምቦ፣ እነዚህ ወረዳ ላይ ተገኝ ተገኝተዋል። እዛ አካባቢም በባህላዊ መንገድ ስንከላከል ቆይተናል፣ የተለያዩ ሰብሎች እንዳያጠፋ። ሆኖም ግን አሁን ያንበጣ መንጋው ወደ ዞናችን የመጣበት ጊዜ ምርት በመሰብሰብ ወቅት ላይ ባለ ጊዜ ነው ያለን። ምንድን ነው አሁን ያሰጋል ብለን ያገመት ነው በመስኖ የተዘሩ ሰብሎችን ነው። ወደዛ እንዳይሄድ፣ እዛ አካባቢ እንዳያርፍ በባህላዊ መንገድ ሰው በተለያየ ድምፅ እንዲሁም ደግሞ በጭራሮ በሆነ ነገር እያባረረ ነው ያለው። ሌላ ተጨማሪ መንጋ ወደኛ የማይመጣ ከሆነ ይሄ እዚህ ውስጥ ያለው መንጋ ብቻ አሁን ባለው ሁኔታ ችግር ያደርሳል ባለው ሰብል ላይ ብለን አንጠብቅም። ምክንያቱም ኢንቫይሮንመንቱ ምቹ አይደለም ለሱ፣ ብዙም እዚህ ጋር ልራብ አይችልም፣ ሞቃትም አይደለም። ወይና ደጋና ደጋ ላይ ነው ያረፈው። ከደጌ ጀምሮ ደግሞ አንዳንድ ቦታ ላይ ምቹ የሆነ ቦታ ላይ ያረፉትን ከግንድ ወርዶ መሬት ያረፈ ቦታ ላይ ደግሞ በኬሚካል ልንመታው ቅድመ ዝግጅት አድርገናል። ለወረዳዎች መድኃኒት እያከፋፈለ ነው።
የኦሮሚያ ግብርናና ተፈጥሮ ሀብት ጥበቃ ቢሮም የበረሃ አንበጣ መንጋው ወደ ምዕራብ ኦሮሚያ ማቅናቱን አስታውቋል። የክልሉ እጽዋት ጥበቃ ዳይሬክተር አቶ ደጀኔ ሂርጳ እንዳሉት በኦሮሚያ ከሚገኙ ዞኖች መንጋው ያልደረሰው በአራቱ የወለጋ ዞኖች ብቻ ነው።
በአሁኑ ሰዓት በኬንያ በኩል በዚህ በሞያሌ እና አዋሳኝ በሆኑት በዚህ በመርሳቤ እና በሶሎሎ በኩል የሚገባው ከዛ እየተፈለፈለ የሚገባው ሌላው የአንበጣ መንጋ አለ። እነዚህ ሁሉ እንግዲህ በደቡብ በኩልም ወደዚህ ወደ ክልላችን የሚገባ አለ። ለምሳሌ ይህ በዚህ በጅማ አካባቢ የተከሰተው በደቡብ በቦንጋ በከፋ በኩል የመጣው ነው ማለት ነው። አጠቃላይ እንግዲህ በሁለት ፌዝ በሶስት ፌዝ ማየት እንችላለን ማለት ነው። አሁን ተቀረ ብለን የምንለው እነዚህ አራቱ ወለጋ ቢሆን ነው። እነሱም አስተማማኝ ወይም ምንም ዋስትና የለ። አጠቃላይ ካሉት 21 የኦሮሚያ ዞኖች ውስጥ የቀረው ሲያልደረሰበት ብለን የምንለው እስካሁን ባለኝ መረጃ አራቱ ወለጋ ላይ ብለን መናገር እንችላለን። ከዛ ውጪ 17 ዞን አካባቢ ደርሷል ማለት ይቻላል። እንደውም አንዳንድ መረጃዎች እንደሚጠቁሙት ወደ ወሮ ጉድሮ ገብቷል ነው የሚባለው። ስለዚህ ኦሮሚያን አጠቃላይ ሊያዳርስ ይችላል የሚል ፍራቻ ነው ያለን እና በሰው ክስተት እንደ አጠቃላይ እንዳገርም በተለይም የኦሮሚያ ክልል በአሁኑ ሰዓት በተለያዩ አቅጣጫዎች እየገባ የምርት አሰባሰብ ሁኔታ የተጠናቀቀ ቢሆንም በመስኖ ላይ ጉዳት እንዳያመጣ ስጋትም አለን ማለት ነው።
የአንበጣ መንጋውን ለመከላከል መድኃኒት ለመርጨት የተመደቡት ሁለት አውሮፕላኖች በቂ ባለመሆናቸው ተጨማሪ አውሮፕላን ለዚሁ አገልግሎት እንዲውል መታቀዱን ነው አቶ ደጀኔ የተናገሩት። መንጋው ከተከሰተበት ሐምሌ 2011 ዓ.ም ጀምሮ በሰብል ላይ ያደረሰው ጉዳት ምን ያህል እንደሆነ ለማወቅም ጥናት እየተደረገ ነው ብለዋል ዳይሬክተሩ።
እንግዲህ እስካሁን የከፋ ጉዳት አድርሷል ብለን አንልም። ነገር ግን የጉዳት መጠኑ እንግዲህ ፋኦ፣ ፌዴራል ግብርና ሚኒስቴር እና የኦሮሚያ እርሻና ተፈጥሮ ሀብት ቢሮ በጋራ እያጠኑ ስለሆነ የጉዳት መጠኑ ወደፊት እንዲታወቅ ነው።
የአንበጣ መንጋ በክልሉ ለመጨረሻ ጊዜ የተከሰተው ከአስር ዓመት በፊት ነው ያሉት አቶ ደጀኔ መንጋው በዚህ ጊዜ በመስኖ የሚለሙትን ሰብሎች እንዳያጠቃ ከግብርና ሚኒስቴር ጋር በጥምረት እየሰሩ መሆናቸውን ተናግረዋል። መንጋው በአሁኑ ሰዓት በደቡብ፣ በደቡብ ምዕራብ እና በደቡብ ምስራቅ የአገሪቱ አካባቢዎች በስፋት መሰራጨቱንና በእንስሳት ግጦሽ፣ በአትክልትና ፍራፍሬ፣ በቁጥቋጦዎችና ጫካ ላይ ጉዳት እያደረሰ መሆኑን ነው ፋና ብሮድካስቲንግ ኮርፖሬት የግብርና ሚኒስቴርን ጠቅሶ የዘገበው። የአንበጣ መንጋው ንፋስን መሰረት አድርጎ የሚሰራጭ በመሆኑ ወደ ሌሎች አካባቢዎች እየተዛመተ በቀጣይም ከኬንያ ወደ ኢትዮጵያ ሊገባ የሚችል የአንበጣ መንጋ መኖሩን የሚያመለክቱ ትንበያዎች መኖራቸውን ተጠቅሰዋል። የአንበጣ መንጋው የበልግ ሰብል ላይ ጉዳት እንዳያደርስ ከፍተኛ የመከላከል ስራና ርብርብ እየተደረገ መሆኑን ተመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን አመሰግናለሁ። አድማጮች፣ ወርሃ የካቲት ለጥቁር ሕዝብ ታሪክ መታሰቢያ የተሰየመ ወር አሁን ስለ ወሩ የተዘጋጀ ቅንብር ነው ተከታዩ። ይሄ ያለንበት ወርሃ የካቲት በጥቁር አሜሪካውያን ታሪክ ውስጥ ባርነትን በመታገል ታላቅ የነጻነት ትግል ያደረጉ እንዲሁም በአሜሪካ ስልጣኔ ላይ የራሳቸውን ፈጠራ አበርክተው አስተዋጽኦ ያደረጉ አፍሪካውያን አሜሪካውያን የሚዘከሩበት ነው። ኤደን ገረመው ይህንኑ አስመልክቶ ተከታዩን አቀናብራለች።
James, your name is Toby. I want to hear you say it. Your name is Toby. You're going to learn to say your name. Let me hear you say it. What's your name?
Kunta. Kunta Kinte.
ይህ ድምጽ በ1983 ዓ ም ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች የነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተወጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮቹ ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር።
Oh, freedom. Oh, freedom. Oh, freedom over me.
ከ1838 ዓ.ም ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓ ም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል፣ የፈጠራ ስራ፣ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወርን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከን እና ከ1825 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት፣ እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊ ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይ ኪንግ ኦቲስ የልብ ምት መቆጣጣሪያን የሰሩ፣ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ፣ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ.ም የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከ400 ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 የተጀመረው ብላክ ላይቭስ ማተር ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመለክታል። አሁንም ቢሆን ትግሉ ይቀጥላል። የዘንድሮ የወርሃ የካቲት ዝክር ጥቁር አሜሪካውያንና ምርጫ በሚል ቃል እየታሰበ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን እናመሰግናለሁ። አድማጮች፣ ስርጭታችን እየተገባደደ ነው። ሁለት ቅንብሮች በምጥን የሚካሄዱ አሉን። በቅድሚያ ግን ማጠቃለያ ዜና ነው።
ኬንያ በሰባ ዓመታት ውስጥ ያልታየ አይነት ከባድ የአንበጣ መንጋ እንደገባባት የሰብአዊ ረድኤት ሰራተኞች መናገራቸውን የተባበሩት መንግስታት ድርጅት ቃል አቀባይ ስቲፈን ዱጀሪክ ገልጸዋል። ኢትዮጵያና ሶማሊያ የገባውም በ25 ዓመታት ውስጥ ያልታየ አይነት ነው። ጅቡቲ፣ ኤርትራ፣ ኡጋንዳና ታንዛኒያም የአንበጣ እንቅስቃሴና እርባታ እየታየባቸው ነው። ወደ ደቡብ ሱዳን የመግባት ጉዳዩም ከፍተኛ ነው ተብሏል። ክትትል ካልተደረገበት በስተቀር ያልተጠበቀ ተጨማሪ ዝናብ ሲታከልበት የአንበጣው መንጋ እስከ መጪው ግንቦት ወር ባለው ጊዜ ውስጥ በ500 እጥፍ ሊጨምር እንደሚችል ታውቋል። የቻይና ብሔራዊ የጤና ኮሚሽን ተጨማሪ 121 የኮሮና ቫይረስ በሽተኞች መሞታቸውን ዛሬ ገልጿል። በበሽታው የሞቱ ሰዎች ብዛት 1400 መድረሱን ጠቁሟል። 5090 አዲስ በሽተኞች እንዳሉም ተናግሯል። የኮሚሽኑ ምክትል ኃላፊ ዜንግ ሲን ለጋዜጠኞች ሲናገሩ 1716 የጤና ሰራተኞች በቫይረሱ ታመዋል፣ ከእነሱም ስድስቱ ሞተዋል ተብሏል።
አዳነችን አመሰግናለሁ። አድማጮች፣ ስርጭታችን በእርግጥ ሊገባደድ ነው። ስለ ፍቅር ቀን የተመረጠውን የዛሬውን ዕለት ተንተርሶ የመረጥነውን ዜማ ዘለግ ብለን ማጫወት አልተቻለንም። የማጠቃለያው ላይ ታዲያ አንድ ዜማ መርጠናል። ትላንት ስለ ዕለቱ ስለ ሬዲዮ የተመረጠው ዜማ ድምፃዊው ዳሪየስ ራከር በ17 ዓመቱ ለመጀመሪያ ጊዜ መኪና ማሽከርከር እድል እንዳገኘ መጀመሪያ ጊዜ ያገኘ ይላል። ህጋዊ መኪና የማሽከርከሪያውና የመለማመጃው ዕድሜ 16 ላይ ይጀምራል። እናቴን መሄድ ከፈለገችበት እንዳደርስ ስታዘዝ እድሉ ተፈጠረ። ጎማዎቹ የተበሉ፣ ጣሪያዋ ሊወድቅ የደረሰች፣ መስኮቱ በወጉ የማይዘጋ የከረከሰች መኪና ነበረች። እኔ ግን እንደዚያ በታላቅ ጉጉት የተዋጥኩበት ነፍሴን ሰቅዞ የያዘው ትኩስ ስሜት በደስታ ያጥለቀለቀኝ ግሩም ዜማዎች የሚንቆረቆሩበት የመኪና ውስጥ ሬዲዮ ነው ይላሉ። ሬዲዮ በዳሪስ። አድማጮች ስርጭታችን ማበቃ በእኔ በኩል ለናደረው We'd look for somewhere to watch the stars, the perfect place to put it in park and take it slow. She sang along to even the ones that she barely knew. She still sounded good, a little louder too, but we didn't care.